ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ሰኞ ጥቅምት 9 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ጥቅምት 9 ቀን 321 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። የዛር በቅሎው ኮሎኔል ውሸቱ ከጣጣ በሚል ርዕስ ከዝግጅት ክፍላችን የቀረበው ሐተታ ከዜናው በማስከተል ይቀርባል። እዚያም ሌላ ከዝግጅት ክፍላችን የቀረበ ጽሑፍ እናሰማለን። መፍትን አለማስከበር ከፍራት ሳይሆን የሚቆጠረው ከውርደት ነው በሚል ርዕስ የቀረበ ነው። በመጨረሻም የዘር ማጥፋት ጭፍጨፋ በኢትዮጵያ በሚል ርዕስ የቀረበውን ትንታኔ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በኢትዮጵያ በየአመቱ 17000 ሰዎች በላይ በኤችአይቪ ኤድስ በሽታ እንደሚሞቱ የፌደራል ኤችአይቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት አስታውቋል። ተቋሙ በመግለጫው የኮሮና ቫይረስ በአገራችን ከገባ በኋላ የኤችአይቪ ኤድስ ህክምና በእጅጉ የተቀዛቀዘ መሆኑን ጠቅሶ በዚህ ወቅት ህክምናውን ለማግኘት ከሚገባቸው 5532149 ሰዎች መካከል ክትትል እያደረጉ ያሉት 459677 መሆናቸውን ገልጸዋል። ህክምናቸውን ከማይከታተሉት ውስጥ 17000 የሚሆኑት ነፍሰ ጡር ሴቶች ሲሆን 18000 የሚሆኑት ደግሞ ህፃናት መሆናቸው ተገልጿል። በኢትዮጵያ ቫይረሱ በደማቸው ውስጥ እንዳለባቸው ተብሎ የተመዘገቡ ሰዎች ቁጥር 669219 ሲሆን አዲስ አበባ፣ ጋምቤላ፣ አፋር፣ ኦሮሞና አማራ በአንጻራዊነት ቫይረሱ የተስፋፋባቸው አካባቢዎች ናቸው። የአንበጣ መንጋ በአምስት አስተዳደር አካባቢዎች ማለትም በአማራ፣ በኦሮሞ፣ በትግራይ፣ በአፋር፣ በሶማሌና እንዲሁም በድሬዳዋ ከተማ የተከሰተ ሲሆን በእነዚህ ቦታዎች መንጋው በመርቶች በእንስሳት መኖ እንዲሁም በእጽዋት ላይ ጉዳት ያደረሰ መሆኑን ተነግሯል። የዓለም የእርሻና የምግብ ድርጅት FAO እና ሌሎች ተቋሞች ቀደም ብሎ ያንበጣ መንጋ የምስራቅ አፍሪካ ሀገሮች በስፋት ሊወር እንደሚችል በተደጋጋሚ ማሳሰቢያ መስጠት ቢሰጡም ጉዳዩ የሚመለከታቸው የፌደራል ተቋሞች ለጥቃቱ የሚመጥን ዝግጅት ባለማድረጋቸው ጉዳት ይደርስችሏል ተብሏል። በየመን በሶማሊላንድ እና በአፋር ተፈልፍሎ በተለያየ የኢትዮጵያ ክፍሎች የተሰራጨውን ያንበጣ መንጋ ለመቆጣጠር በርካታ የኬሚካል መርጫ አውሮፕላኖችን ወደ አገር ውስጥ ማስከባትና በተለያየ አካባቢዎች የተቀናጀና የተባበረ አሰራር መከተል አስፈላጊ መሆኑን በርካታ ዜጎች እየገለጹ ነው። ያገዛዙ ቁንጮ 420 ሺህ ሄክታር የሚሆነውን የእርሻ ባንበጣ መንጋ ጉዳት ያደረሰበት መውቢያምንም የቅድሚያ ማስጠንቀቂያ ሰምቶ ዝግጅት ከማድረግ ፋንታ ተክለሰውነቱን ለመገንባት ብቻ መናፈሻ ፓርክ በማሰራት ተጠምዶ እንደነበር ይታወቃል። እሁድ ጥቅም 8 ቀን ያገዛዙ አስተዳደሮች በሰጡት መግለጫ ባለፈው ሳምንት አዲሱን የብር ኖት አስመስሎ የሚያትም ማሽን በአማራ አካባቢ በጸጥታ ኃይል አባላት የተያዘ መሆኑን ገልጸዋል። በገንዘብ የለውጥ ሂደት ተመሳስሎ በታተመ ሀሰተኛ ብር ኖት ለማጭበርበር የተደረጉ ሙከራዎች መሆናቸው አንደኛውና ዋነኛው ችግር ነው ተብሎ የተገለጸ ሲሆን የሀሰት ኖቶች በአዲስ አበባ፣ በአማራ፣ በቤንሻንጉል ጉሙዝና በደቡብ አካባቢ በስፋት የተሰራጩ መሆናቸው ተነግረዋል። ከማሽኑ ጋር የተያዙ ሰዎች መያዛቸውና ሌሎችም ያልተያዙ ተጠርጣሪዎች እየተፈለጉ መሆናቸውንም ተገልጿል። ማሽኑ ከየት እንደመጣና በነማን እንደመጣ ምርመራ ይደረግበታል ተብሏል። ከሰኞ ጥቅም 9 ቀን ጀምሮ በጣና ሐይቅ ላይ ያለውን የእንቦጭ አረም ለማስወገድ ያንድ ወር እንቅስቃሴ የተጀመረ መሆኑን ተገልጿል። በተጠቀሰው ጊዜ ውስጥ ከተለያዩ አገሮች ክፍሎች ፈቃደኛ ሆነው የሚመጡ ከ130 ሺህ ዜጎች በላይ እንደሚሳተፉበት የሚጠበቅ ሲሆን በእንቅስቃሴው በሐይቁ ላይ ያለውን 90% የሚሆነውን የእንቦጭ አረም ለማስወገድ ይቻላል የሚል ግምት ተወስዷል። በሐይቁ ላይ ያለው የእንቦጭ አረም የማይወገድ ከሆነ በሐይቁ ላይ ከሚያመጣ ጉዳት ሌላ ወደ አባይ ሸለቆና ወደ አባይ ግድብም እንዳይስፋፋም ስጋት ፈጥሯል። አረሙ በሰው ኃይልና በመካኒካል አገልግሎት ብቻ ሊወገድ አይችልም በሚል አቋማቸውን የሚገልጹ ዜጎች ሌሎች አገሮች ተመክሮ በመውሰድ የአካባቢው እጽዋትን የማይነኩ ኬሚካሎችን መጠቀም ለችግሩ ብቻኛ መፍትሄ ነው ይላሉ። አድማጮቻችን የለቱ ዜና ዝለ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
የዛር በቅሎው ኮሎኔል ውሸቱ ቀጣጣ ብዙዎች ኮሎኔሉ ውሸቱ በውሸት ላይ ሲከመር አማካሪዎቹና ፓስተሮቹ ለምንስ አይመክሩትም ለምንስ ተቆጠብ አይሉትም በሚል መገረሙን ራሱን እየተውት ናቸው ውሸትና ኮሎኔል ተወራራሽ ከሆኑም ጊዜ አለፈ ኮሎኔሉ ባለፉት 2-3 አመታት ቱርቅብ ሲል ያልተረተረው ውሸት የለም ስለራሱም ስለ ኢትዮጵያም ስለ ትምርቱም ስለ ጨረቃም ማለት እንችላለን በየጊዜው አጋልጠነው ስለነበር ቸልተንም ተወጥተስና ድርገው እንብኝ ብሎ ነጋጠባ በያፓ ላይ ቅጥፈት ዘመቻውን በመቀጠሉ ተሽልንለውና እርቃኑን ልናቆመው ተገደናል ሁሉም ዜጋ ሊገነዘብ እንደሚችለው ኮሎኔሉና ጭፍሮቹ በተናጠልና በጋራ ግን የመከሩበትን ጸረ ያፓ ዘመቻ ላይ ይገኛሉ በሚገባ የማያውቁትን ዘሩ ክህሸንን በጋራ ዘምተውበታል የከተማ የተጥቀ ተገል ብሎ ድርጅቱን አባላቱን አስመጣም ሲሉ ተደምጣዋል ታግተው ደብዛቸው ስለጠፋው ተማሪዎች መተንፈስ የተሳነው ኮሎኔል ቀን ተቀን ያፓ ላይ መዝመቱ ግን ቀድሞበታል ስለ ያፓ ምስረታ የማያቀውን ሲቀድ ወያኔው ራሱ ሆኖ ሳለ በህዝብ ላይ ስለተፈጸመው ግፍ ግን ትንፍሽ ማለትም አልቻለም በለመደበት በአማራው ላይ ፍጅት እየተፈጸመ አማራ ሌሎችን ፈጀ ብሎ በቁጣ ሊለፍፍ ትንሽ ቀርቶታል በቅርቡማ ኢትዮጵያ 100 አመት ሞልቷታል የሚለውን የኦነግ ሻቢያና ሌሎች ገንጣዎች ትረካ ሲፈራ ሲቸር አሰምቶናል በዚህ የቅጥፈት ጉዞ ባዕዳን አብረው ሲያጨበጭቡ ታዝበናል ባለፈው ሰሞን የኢትዮጵያን ጉዳይ አዋቂና ተቺ ነኝ ያለ የዓለም አቀፍ የቀውስ ቡድን ኃላፊ አሜሪካዊ ከሰዓት በላይ ሲተነትን አንድም አማራ የተባለውን ህዝብ በስሙ መጥራት ቀፎት ኦሮሚያ ደቡብ ትግራይ በሚል ብቻ ደምድሟል የተወራረሱት ጥላቻ ለከታልባ ነው ኮሎኔሉ እንደ ጠባብም አይገዛም ብሎ በየቢሮክራሲውና በሰራዊት እነማንን እንደሾመ እነኦነግና ባለሜንጫዎችን ጋብዞ አምጥቶ በህዝብ ላይ የዘር ፍጅት እንዳካሄደም ክዶለታል ክሊንተን ተባለ ቡሽ ኦባማ ሆነ ትራምፕ መጋዣቸው የሆነውንና የጫኑብንን ኮሎኔል ሲያወድሱና ሲያሸልሙ የባጁ ናቸውና ቅጥፈቱንም ጽፈው ጩህ የሚሉትም ራሳቸው ናቸው ከቅርብ ጊዜ ወዲህ በያፓ ላይ ያለው ሰፊ የውሸት ዘመቻ ጉድ የሚያሰኝ ነው ኮሎኔሉ ጌታቸው ማሩን ድርጅቱ ገደለው ሲል ብርሃነ መስቀልን ደርግ አንቆ እንደገደለው ግን አያነሳም ወያኔ ጸጋይ ደብተራውንና ብዙ ሌሎችን እንዳጠፋ ትንፍሽም አይልም ተክሉ ሐዋዝን አታክልቲን የትግራይ ነጻ አውጪ ግንባርን መሪዎች ለእርቅ አይጋ መጥተው በተኙበት በአለት ጨፍልቆና በካራ አርዶ እንደገደላቸውም አይናገርም የጓደኞቹ የቀጣሪዎቹ ሥራ ነውና መሰረታዊ ለውጥን መሻት አገርን ማፍረስ ነው የሚል የቀባጣሪዎችን ትንተናም ይዟልና ሳያፍር ሲደጋግመው መስማት የግድ ሆኖብናል ኮሎኔሉ ሀቅን በቅጥፈት ሲገል አውቃለሁ ብሎ የሚቀደው ዳግም የማህይም ድንብርብር መሆኑን ደጋግሞ ተጋልጦ የፖለቲካ ውርደትን መቀበል ተገዷል በዩኒቨርሲቲው የሀብታም አርሶ አደር ልጆች በብዛት በመግባታቸው መደብና የመደብ ትግል የመጣው ቃሉ ራሱ ከነሱ ነው ብሎ ይዘባርቃል ለምን ይበልጥ ከፍ ያለውን ቆጥ አልመረጡም የሚለውን መደዴው ፈላስፋ አያስረዳም ባቢዮቱ ጊዜ ብዙ ጽንሰ ሐሳቦችን ወደ አማርኛ ተርጉመው የሰሩት የዩኒቨርሲቲው የቋንቋ ምሁሮች ተሰብስበው ተራማጅ መዝገበ ቃላት የሚለውንም አሳትመው ነው ብሔር ብሔረሰብ የተባለውም የህብረተሰቡ የእድገት ደረጃ ጎጥ ጎሳ ብሎ ሚሊዮኖችን መፈረጅ ባለመፍቀዱም ነው ኮሎኔሉ ግን ይህን መረዳት አልቻለም መደመር ብልጽግና ወዘተ ቅብጥርጥር ራሱን ከሁሉም በላይ አዋቂና ፈላስፋ አድርጎ ሊያቀርብ የባጤ ቆጦን ቢቀባጥርም ኮሎኔሉ በፖለቲካ ፍልስፍና ርዕዮት አንጻር የደነደነ መሐይም ነው ከቅርብ ጊዜ ወዲህ አስገራሚ ሆኖ የመጣው ደግሞ ከያፓ መሪዎች ከነበሩት አንዱ ላይ ዘሩ ክህሸን ላይ የተቀነባበረ ዘመቻ መከፈቱ ነው በዘሩ ላይ የሚዘምቱት የወያኔና ኮሎኔሉ ቅጥረኞች ዘሩን አግኝተውት የማያውቁት መሆኑን ራሳቸው አጋልጠዋል ኮሎኔሉም በስማበለውና በተያያዘው ጸረ ትግሬነት እንጂ ዘሩን የሚያውቀው አይደለም የመጀመሪያው አንጃ መሪ ሚስት የባሏን ጸረ ዘሩ ልፈፋ ውጣ በማታውቀው ተዘፍቃ የቀባጠረችው ይቺው የወያኔ ሚኒስቴርና አምባሳደርም ታማኝ ምንጭ ለመሆን ከቶም የምትችል አይደለችም። ለረጅም ጊዜ የወያኔ ቀጥረኛ ሆነው የቆዩ ግለሰቦች በምንም በማንም መለኪያ ኢህአፓን ሊወቅሱም ሆነ ሊተቹ ቅንጣትም የሞራል ብቃት አላቸው ሊባል አይችልም። ኮሎኔሉ 27 ዓመታት የወያኔ መጋዣ ሆኖ ከርሞ ከመቅስበት የህዝብ አጋርና ወዳጅ ነኝ ሊል ሲነሳ ልንቀበለው ያቃተንም ለዚህ ነው። ኮሎኔሉ ሶስት ትግሬዎች የፖሊስ ቢሮ መሪዎች ነበሩ ብሎ ጥላቻን በዘረኝነት ሊቀሰቅስ ቢጥርም ቢያንስ አንደኛው የፖሊስ ቢሮ አባል እንዳልነበር እንኳን ሊያውቅ አልቻለም። ያባ በዘር ቆጠራ መሰረት ያልሰራ መሆኑ እንዳለ ሆኖ ጌታቸው ማሩን ዘሩ አስገደለ ብሎ ሲቀባጥርም በጊዜው ዘሩ የነበረው ባሲምባንጂ በአዲስ አበባ አለመሆኑንም ታሪክ ጠረኩ ብላ የግሏን የፍቅር ዝባዝንኬ የድርጅት ታሪክ ለማድረግ የሞከረችው ውድቅ መሆኑን እንኳን የመጽሐፍ ግምገማ ብለው በሰጡት አጭር ጽሑፍ አልገለጡለትም። ኮሎኔሉ በያባ ላይ መዝመት በትኩረት የተያዘው ሥራ ሆኖበታል። ሸናቸ ብሎ የለፈፈውን ሳር ቀጠሉ ስለወገዘው አላልኩም ሊልም ቃጥቶት ሲንደፋደፍ ታዘበነዋል። ደርግ የገደለውን ባሏን በያፓ ሳባ ጥፋት ልታደርግ የጣረችው የወያኔ ሚኒስቴር የድርጅቱን ታሪክ በቀጦ ስለማታውቅና በወያኔያዊ ጥላቻ የምትነዳ በመሆኗ ሚዛን ይዛ ስላልጻፈች ኩረጃ የለመደበት ኮሎኔልም በቀጠፈችበት ተከትሎ እየቀጠፈና እየዋሸ ከንፏል። ለውጥ ፈላጊዎች ካላቸው ውስጥ ዘረኛ የነበሩት የጦቢያ ጸሐፊ ከተረከዙ ቂጡ ካውራጣቱ አገጩ ለአቀቅማ የቀረበ ባሪያ ብለው ገላጭን ለውጥ ፈላጊ ሲል አቅርቧል። ኮሎኔሉ አወቅኩ ሲል ደነዝነቱን እያሰጣ ማንነቱን ማጋለጥ ሥራው ሆኖ ተገኝቷል። በዘመነ ደርግ ጦፎ የነበረው የፖለቲካ ትግል የመደብ ትግል የብሔር ጥያቄና የዴሞክራሲ ትግል ነው ሲል ምላተ ህዝቡን ያቀፈውን የጊዜያዊ ህዝባዊ መንግስት ዛሬም አያመቸውምና አያነሳውም። ኮሎኔል አሻግሬ የሽግግር ሂደትን ህዝብ ይፈልጋዋል። ያባም ይህን በመግፋቱና ለሽግግር በመታገሉ ሰፊ የህዝብ ድጋፍ አግኝቶ ነበር። ወያኔ ህገወጥና በኃይል ስልጣንን የያዘ ዘረኛ ቡድን ነው የሚለውን መቀበል ያዳግተዋል። ኢህአፓ በግራ አመራር የሚያምን ድርጅት ሲሆን በዘር በሃይማኖት ፍረጃ የሰራና ተደራጀ የተንቀሳቀሰም አልነበረም። ኮሎኔሉ ሶስት ትግሬ መሪዎች በሚል ያልነበረን ዘረኝነት እንደነበረ አድርጎ ሊያቀርብ የጣረውም ከንቱ ልፋት ነው። ሶስቱ አራቱ መሪዎች ከትግራይ ቢሆኑም ኦሮሞም አማራም ከደቡብም ከምዕራብም የአመራር አባሎች ነበሩት። ህብረ ብሔራዊ ይዘት የነበረውና አሁንም ያለው ድርጅት መሆኑን ለመካድ መጣር ከንቱ ነው። ራሳቸውን የኢትዮጵያ ያሉና ለኢትዮጵያ የታገሉ አባሎችን ሰብስቦ በመራራ ትግል ጸንቶ ተሰማራ እንጂ ኦሮሞ፣ አማራ፣ ትግሬ፣ ሶማሌ ብሎ ትግል የጀመረና ያካሄደም ድርጅት አይደለም። ከዚህ አንጻር ኮሎኔሉ ጋር ያለው ልዩነት ጨለማና ብርሃን መካከል ያለ ነው። ኮሎኔሉ አገዛዙ ዘረኛ በብሔረሰብ የበላይነት አቋም ላይ የተመሰረተ ነው። በአማራውና በኦርቶዶክስ ክርስቲያን ህዝብ ላይ ይሁነኝ ብሎ ፍጅት እያካሄደ መሆኑን በቅርቡ በመተከልም ፍጅት ክዷል። ስራው ግን ህዝብ አውቆበታል። ኪሳራው እየጨመረም የመጣበት በዚሁ ምክንያት ነው። የጀግናውን ትውልድ ታሪክ በዘር ሊፈርጀው ሲጠርም ማንም ተቀባይ አይሆነውም ማለትም እንችላለን። በመሆኑም ቀደም ዋለልኝን ለቀቅ ስንላቸው እንደነበር ሁሉ ዛሬም ዘሩን ተስፋዬን ኢህአፓን ለቀቅ እንላቸዋለን። አዋቂና ፈራጅ ህዝብ እንጂ ዘረኞች የባንዳ አንጃ ጠርቅሞች እንዳልሆኑ ግልጽ ሊሆን ይገባዋል። ኮሎኔሉም መሰሎቹንም ሁሉም ህዝብ አልመረጣቸውም ባዕዳን ሾሟቸው እንጂ። ገና ከዚህ ችግራቸው ይጀምራል። የደርግም የወያኔም ሎሌ ሆነው የቆዩት ማንኛቸውም ኢህአፓንም ሆነ ህዝብ ሊተቹ ምንም የሞራል ብቃት የላቸውም። የቀጣፊዎች መደብር ይፍረስ፣ ውድቀት ለዘረኞች፣ ኢትዮጵያዊነት እና ሀቅ አቸናፊ ናቸው። ስለማይረዱ ስለማይረዱ ማንነታቸው ማንነታቸው ያምናሉ ያምናሉ ባፋቸው ስለማይረዱ
ለብር የሚታገል ለብር የሚታገል አድርባይ ልክስክስ ያን ያን ትውልድ አውግዝ ዝም ብሎ ይቀመጥ በጭራሽ አይተምስ ደና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋል ለመውቀስ ትውልዱን ለማውገዝ ባላዩ አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ የነበረው ያለ ያልነበረው እንታጣል የዛን ትውልድ ታሪክ ይፍቃል ይልጣል በህዝብ ልጆች ደም እጅግሩን ዘፍዝፎ ያፓን ወቅሳል የሰፋው ጫማ የወያኔ ቀፎ አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገሶ በያዘው ደረሰኝ ያን ትውልድ ያውግዛል ነፃነት ላይ ያገኝ የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩሶ አበር ያልነበረ አውራ ትውልዱን አርክስ ይህ የኢሰፖ ጫማ የወያኔ ሁሉች ኡስ ያልነበረ አውራ ፍጹም አይናገር በደም የወረዛ የዳቢሎሶ ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ በቃ ሳይኖርም ያፋል ለመውቀት ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተምስ ካልታገሉ በቀር አይሳካምኝ አንድነታችን ለየብቻ ናቸው መስናትና ማውራት ናላባች እግዜር ከፈጠረው ለማይዘ በሚች ምድር አለ ማንነታችን ምድሮን ማውራት ቢቀሳገር የለም ናላባች ያቅታል እንጂ ቁም ነገር መስራት በጣም ቀላል ነው ሰውን ስማማ ያቅታል እንጂ ቁም ነገር መስራት በጣም ቀላል
መብትን አለማስከበር ከፍራት ሳይሆን የሚቆጠረው ከውርደት ነው ከራስ ወሳኝነት ይወጣ ሌሎች እንደፈለጉ የሚጫወቱበት ሰብእና ሕያው ነው ማለት አይቻልም ያብያገዛስ ከድጡ ወደ ማጡ መዘፈቁ ሲታይ ውሎ አድሯል ጥያቄው ያለው በተጨማለቀበት የጭቃጁ እንዲጨብጠን እንፈቅዳለን ወይስ ጠፍረን ይዘን በውሃ እናጥበዋለን የሚለው ነው የኩኔታ ሲጀምርም ለያፓ እንግዳ አልነበረም ብዙ አምባገነኖች ወደ ስልጣን ለመውጣት የሚያደርጉትን መልሞጥሞጥ ጠንቅቆ ያውቀዋልና ይሁን እንጂ እውነቱን ለመረዳት ያዳገታቸው ዜጎች በመኖራቸው የኮሎኔሉን ማንነት የበለጠ እንዲረዱት ለማድረግ የሽግግር መንግስት ምስረታን ሐሳብ እንደ ቀድመ ሁኔታ በማቅረብ ፈትኖታል። በዚህም ኮሎኔሉ ትክክለኛ ገጽታውን ለማሳየት ተገዷል። ያለኔ ማሻገር የሚችል ሰው የለም የሚለው ኮሎኔል ተቃራኒዎቹን በሙሉ እየተበሰበ በማሰር ኃያልነቱን በጦር ኃይሉ ለማሳየት ሙከራውን ቀጥሏል። ልባዊ ትግል እንደ ሐሰተኛው ታጋይ በየሁኔታው የሚበታተን የሚመስላቸው አምባገነኖች የትግልንም ያላማንም ጽናት ምንነት እንደ ሳዳም ሁሴን እስካሉኑ ድረስ አይረዱትም። የኢትዮጵያ ሕዝብ ይህን መሰሉን የአምባገነኖች ጉራ በራሱም ላይ ሲደርስና እነ መንግስቱ አገር ጥለው ሲፈረጥጡ አይቷል። ህዝብ ሀገራዊ ስሜቱንና ቀናኢነቱን ቢያሳይም በቀላሉ ሊረዱለት ይችላሉ አይመስልም። ያባ የኢትዮጵያ ህዝብ መብት እንዲከበር የበርካታ አባላቱንና ደጋፊዎቹን ህይወት ለትግል ያዋለ ድርጅት መሆኑ ሀቅ ነው። የኮሎኔሉም ሆነ የአሜሪካ አማካሪዎቹ ያባን ይዞ በህዝብና በአገር ላይ መዶለት አይቻልም ቢሉት ታሪኩን ጠንቅቀው አውቀውታልና ስህተት ማለት አይቻልም። በርግጥ ያባን ይዞ በህዝብ ላይ መዶለት አይቻልምና ሁሉም ነገር ሊገባው ያልቻለው ሰው ባንዳነትን መርጦ ስለሚሆን በቀላሉ እንዲገባው ማድረግ ያዳግታል። ይህ አይነቱን በጥቅም ላይ ያተኮረ የባንዳነት ስሜት መሰረቱ ፍላጎት ስለሆነ ካልተቀጣ መማር ይሳነዋል። ባንዳነት እንዲጎለበት ሲደረግ የኖረ በመሆኑ ከድል በኋላ እንኳ በንጉሱ ሲሾምና ሲሸለም አርበኛው ደግሞ ሲሳደድ ሲጋዝ እንደ በላይ ዘለቀ ያሉት በስቅላት ፍርድ ሲቀጡ ነው የታየው። ስለዚህም አርበኛ ሲዋረድ እንጂ ሲመሰገን ታይቶም አያውቅ። ያ እንደ ባህል ቀጥሎ ዛሬ የባንዳ ልጆች በለመዱት የማጭበርበር ዘዴያቸው የህዝብን ስልጣን ቀምተው ቢይዙ አያስደንቅም። ባንዳ ፈሪ አይደለም። ለማያስፈልግ ግለኝነት መስዋዕት ለመክፈል ወደ ኋላ የማይል ደፋር ነው። ራስ ወዳድነትና ቅሌት ምግባሮቹ ናቸው። ለዚህም ነው ባንዳ ተገቢ የሆነ ቅጣት ካላገኘ በሌሎች ህይወት ላይ መቀለዱን አያቆምም የሚባለው። አርበኛ ድፍረትን ከህዝባዊነትና ከጀግንነት ጋር አቆራኝቶ የሚይዝ በመሆኑ ስራው ሁሉ በግልጽ የሚፈጸም ነው። የሁለቱ ልዩነት በህዝባዊነትና በራስ ወዳድነት መካከል ያለ ነው። ሁለቱም ጎበዝም ፈሪም ናቸው። የጀግና ፍርሃት ህይወትን ለተሻለ መስዋዕትነትን ለማዋል በማሰብ ሲሆን፣ የባንዳ ፍርሃት ግን ራስን ደብቆ አቆይቶ ጊዜ ሲመጣ ተሽቀዳድሞ ህዝብን ለመዝረፍና ስልጣኑን ለመቀማት እንዲያስችለው ለማድረግ ነው። ስለዚህም ባንዳ ስልጣን ቢይዝ ለህዝብ ሳይሆን ለራሱ ጥቅም እንደሚሰራ በወያኔም በኦህዴድም አይተነዋል። ወያኔ መለስ ዜናዊን እንዲያጭበረብር በምላሱ መርጦ ሲሾመው፣ ኦህዴድ ደግሞ አብይ አህመድን በተመሳሳይ መልኩ በምላሱ መርጦ ግብረ በላዎቹ እያጭበረበሩ እንዲዘርፉና እንዲያዘርፉ እንዲገድሉና እንዲያስገድሉ ህዝብን በተደራጀ ኃይል አፍነው ለማስተዳደር ሳይሆን ለመግዛት ቆርጠው መነሳታቸውን ነግረውናል። ኮሎኔሉ የህዝብን ግድያ እንደማያውቅ፣ የሴት ተማሪዎችን ከደምቢዶሎ ዩኒቨርሲቲ ታፍነው መወሰድና ያሉበትንም እንደማያውቅ ሆኖ ከላይ ሽፋን በመስጠት ያጭበረብራል። የወላጆቻቸውን የአንድ አመት ስቃይ አልሰማም አያውቅም። የህዝብን የታቀደና እስካሁንም ያላበቃ አማራንና የኦርቶዶክስ አማኞችን ጭፍጨፋ አልሰማም አያውቅም። በሌላ በኩል ደግሞ የሚሾማቸው ከንቲባዎች የአዲስ አበባን ተወላጆች እያፈናቀሉ እያባረሩና ለስቃይ እየዳረጉ በመሬት ሽያጭ መክበራቸውን ኮሎኔሉ አልሰማም አያውቅም። በአዲስ አበባ ታሪካዊ ስፍራዎች ገጽታቸው እንዲጠፋ ማድረግን በልማት ስም ሲሳበብ አያውቅም። ይህን ሁሉ ግፍና መከራ ቆሞ የሚያስፈጽም መሆኑን የጥቂት ወሮበሎች አብይ ምራን የሚል የካድሬ ሆይሆይታ አይደብቀውም። የህዝብ እንባ ይዋሊደር እንጂ ይታበሳል። ጉርባት ሽመልስ ሳይቀር በአዲስ አበባ ህዝብ ላይ እንደዚያ ሲደነፋ ኮሎኔሉ አያውቅም አልሰማም ማለት የደንቆሮ ካድሬ መፈክር እንጂ የህዝብ ስሜት ሊሆን አይችልም። ህዝብ አሁንም የሚጠይቀው የሽግግር መንግስትንና በእርቅ የታገዘ ሁሉንም ህዝብ ያሳተፈ ለውጥን እንጂ የእንወክለዋለን ባዮችን ባዶ ቀረርቶ ማድመጥ አይደለም። ህዝብ በራሱ ጉዳይ አፈቀላጤ አያሻውም። የብልጽግና ፓርቲ ለኮሎኔሉና ለአጃቢ ካድሬዎቹ እንጂ ለህዝቡ ጉዳዩ አይደለም። ሺ ቢታለብ በገሌ እንዳለችው ድመት ሺ ጊዜ ቢበለጽጉ ለራሳቸው እንጂ ለህዝብ የፈየደውም የሚፈይደውም ነገር የለም። ለህዝብ የተረፈው ከወያኔ ቁጥር አንድ ዘመን የበለጠ ግድያ፣ ችግር፣ ረሃብ፣ ስቃይ፣ ከመንገድ ላይ መጣል፣ ከኖሩበት መፈናቀል፣ በፊት ለፊት ሲሰደብና ሲሾፍበት ማስተዋል ነው። ስለዚህ ሰላምንም እድገትንም የሚያመጣው ምርጫን ባፍ ደልሎ ተመረጥኩ ማለት ሳይሆን ስልጣኑን ለህዝብ በማስረከብ ብቻ ነው። ድል ለኢትዮጵያ ህዝብ።
እንድርተኛው ሰላይ ካሳይ ዙሪያው በደል ሆኖ በወያኔ መንደር ስሩ ተነቃንቆ ውርቀቱን ሲያቃጭል እፎይታን ለማግኘት መፍትሄ ያለውን ሁሉ ለመሰጓት ሲጥር አፉን ከመክፈቱ አይናውጣ ከጥፈቱ ያሳበቀበት ጉዞው ሲሆንበት በጥሙ ያዳፋው ከሰዓት ወደ ረመጥ ከእግሩ ሳትነድ ቀውጤው ሲበዛበት ልክ ክንደያን ጊዜው በነጥላጦሶች በ97 ወያኔን አድነው የስርነቀሉን ትግል እንዳደናቀፉት ይሄውና ዛሬም ለተርስ ያደሩቱ የታሪክ አተላዎች እጅ ዘረጉለት ከጫማው ተደፍተው ፍርፋሪ ለመልቀም ጭላጩን ለመላስ ተደረደሩለት ከዚያማ እነክደት ጌጡ እኔ በልጥ እየተባባሉ አፈዳሪት ሞልተው ኮያኔ ለመግባት በጥፍያ ሲሾሩ እድሜ ለይሃባ እድሜ ለፍኖተ ተጋልጦ ሚስጥሩ የማስጠንቀቂያው ደወል ባንድ ጊዜ ተስፋፍቶ ከህዝብ በመድረሱ አወቁርጡን ይወቁት ከርሳደሮች ሁሉ ገና ተጀምሩ ሙኝታቸው ሲሆነ ይታየናልና ብላሽና ከንቱ ገና ብዙም ሳይረቅ የክደት ሥራቸው ተቀጭቶ ባጭሩ ጉድኮ ነው ገበስ ይሄ ዶክተር ተብዬው ትንግርተኛው ሰላይ ያምልኮተ ሰይጣን አባይ ጠንቋይ አማኝ የባዕድ ቅጥነኛ ያፈና ሰላዮች ምርት ያገር ሁሉናን ለባዕድ ቀጣሪው አሳልፎ የሚሰጥ በለሆሳስ ድምጹ በስንጥቅ መላሱ የእባብ መርዙ የሚረጭ የተቀጣጠለውን የአመጣ ትግል አፋጅ አድርዞ በረደለሽ ዲስኩር አገራዊን አመጽ እንደ ቅቤ አቀልጦ ውድ አገራችንን ለህዝቦቻ ሲሆን ለባዳን ምቹ ብትሆን ፈልጎ ወያኔን ሲታደግ ሰላዩ ኮሮኔል ህዝቡና ሀገሩን አጋልጥና አክዶ ለቀጣሪው ባዳን ለድርጅቱ ህዋት በቃል ኪዳኑ ቆሞ በስልጣን ያቆየው ወያኔን ጎትቶ እንዳይሞት ተከላክሎ ይሁንላችሁ ይሁት እላይታች ይዘላል ካዲ ባንዶችን ለቃቅሞ ሰብስቦ በምዕራባውያን ድጋፍ በሞሳድ ነጭ ለባሽ መድረክ ተዘጋጅቶ ስለዚህ ወገኔ የሞት ያለውን በስብሶ የገማውን የዘረኛውን ስርዓት ከስሩ ነቃቅሎ ዳግም እንዳይመጣ መቃብር ለማስገባት እንዲሁም በቦታው ሶሻል ዲሞክራሲን በአዲስ ለመዘርጋት ቆርጠን በመነሳት ለደቂቃም ቢሆን ጭራሽ አንሳላች በኢትዮጵያ እናታችን በጀግነት ግዳጅ እንድንታደጋት የታሪክ አደራው በወጣቱ ተከሻ ሁንም ነውና ከሱም በላይ ለሀገር ታግሎ ለመሰዋት ድራሽ የለምና በያፓ ዙሪያ እስቲ ተደራጅተን በአንድ ተሰባስበን ትግሉን እናፋፍም በአራቱ ማዕዘናት ክብሪቱን ለኩሰን
ያየው ሁሉ መጣው ጌ የዘር ማጥፋት ጭፍጨፋ በኢትዮጵያ ወያኔ ወደ ስልጣን ከመምጣቱ በፊት ድድብት በራያ ያለ ሲያራምዶ የነበረው ዋና ዓላማው የአማራ ህዝብ ጨቋኝ በመሆኑ የትግሬ ጠላት ነውና አምርረን ድንጠላውና ድንባቀው የሚገባን ጠላት ነው በማለት ጸረ አማራ አቋሙን በትግሬ ነጻ አውጪ ስም ሸፍኖ ስልጣን እንደያዘ የመጀመሪያው ተግባር አማራ አቋም ያላቸውን ሻቢያን ወነግንና ሌሎችንም የመገንጠል አላማ ያነገቡ ጠባቡኖችን በማሳበር በአማራው ላይ ጄኖሳይድ እንዲፈጸም በማድረግ ቁጥሩ ከፍተኛ የሆነ ባርባጉኩ ፖተር በበትኑ በአሶሳ ባህረር ድሬዳዋ አሰሞት ከዳ አካሮ ወለጋ ወተተ አማራው እንደ አውሬ እየታደነ ታረደ ወዳው እንደ ከርስ ተገፈፈ ከነጎቹ ተቃጠለ ከነነፍሱ ወደ ገደል ተወረወረ አካለ ስንኩልና የአይምሮ በሽተኛ ሆነ ተወልዶ ካደገበት መንደር ተፈናቀለ ተሰደደ ይህ የዘር ማጥፋት ጭፍጨፋ እንደ ድልና ፍትህ በጭፍጫቾቹ ሲወሰድ ወንጀሉን ደግሞ የውጭው ዓለም እንዳያውቀው ለማድረግ ተሞከረ። ወያኔ የጉሳ ነጻዎችን ሁሉ አማራ ጠላት ነው እያለ ሲነግርና ሲያስነግር ስለቆየ የተቆረቆረለት በወቅቱ አማራው ለምን ይጨፈጨፋል ያለ ከአንድ ድርጅት በቀር የለም ነበር። ድርጅቱ እንቅልፍ ነስቷቸው ይንጨፈጨፋ ለማስቆም በፕሮፌሰር አስራት ወልደጊስ የተቋቋመ የመላው አማራ ህዝብ ድርጅት አማካይነት ጄኖሳይዱን ለዓለም ህዝብ በማቀለጽና ወያኔ ላይ ከፍተኛውን ክስ በመስረት ሲታገሉ አማራውና ሌላውም ኢትዮጵያዊ ድጋፉን በመስጠቱ ድርጊቱ ጋብ እንዲል ለማድረግ ተሞከረ። ታምራት ላይ ክሱን አስመልክቶ አማራ ብሎ ሀረርጌ አርሲ ባሌ ነዋሪ ምን ያደርግ የደመጀመሪያው ነው የሰው መሬት ሊነጥቅ አይደል በማለት ተዛበተበት። በወቅቱ ጠቅላይ ሚኒስትር የነበረው ታምራት ላይኔ፣ ፕሬዝዳንት የነበረው መለስ ዜናዊ፣ የኦሮሚያ ክልል ፕሬዝዳንት የነበረው ሀሰን አሊ ድርጊቱን የመሩትና ያቀነባበሩት ሲሆን ካድሬዎቻቸው ደግሞ ፈጻሚዎች ነበሩ። እነ መለስ ዜናዊ ጉዳዩን ለማርገብና ለመደበቅ ሲሉም ኦነግ ከወያኔ ጋር ፍቅሩ አልቆ ጋብቻ በመፍረሱም የኦሮሚያውን ፕሬዝዳንት ሀሰን አሊን ገንዘብ በሻንጣ ሲዘው ከነሚስጥሩ ወደ አሜሪካ እንዲሸሽ ሸኙት። የዚያ ሁሉ በሺዎች የሚቆጠር አማራ ህይወት የሚፋረድለት አጣ። ሌላው ጄኖሳይድ በወያኔ የትግራይ ክልል መስፋፋት ስም ወልቃይት ጠገዴ፣ ጠለምት፣ ራያ ወዘተ ነዋሪው አማራ እየተገደለ እየተሳደደ እየታሰረና እየተፈናቀለ የትግራይ ተወላጆችን በቦታዎቹ በማስፈር የዘር ማጥፋቱ ስራ ሲስተማቲክ በሆነ መንገድ ለበርካታ ዓመታት ተካሄደ። በጉራ ፈርዳ ለዓመታት ኖሮ ጫካውን መንጥረው እርሻን አስፋፍተው በሰላም ሲኖሩ የነበሩትን አማሮች እናንት መጥቶች ናችሁ። የቤታችሁን የጣሪያ ቆርቆሮ ብቻ ነቅላችሁ ሌላውን ንብረት ሁሉ ከዚህ የተገኘውና ጥላችሁ ውጡ በማለት በሽፈራሽ ቁጤ ትዕዛዝ በወረዳና ዞን አመራሮች አማካኝነት በገስ አገራቸው አማሮች ተብለው ተከበው በጥይትና በቀስ ገደሏቸው። ቤተሰቡም በግርግር ተበታተነ። ግማሹ በማያውቀው በረሃ ሲጓዝ የአውሬ ሲሳይ ሆኖ አለቀ። ሰሚ አልተገኘም። የወያኔው መሪ መለስ ዜናዊ አዎ ደን የሚጨፈጭፉ ከጎጃም የሄዱ ሰዎች ተፈናቅለዋል፣ መጀመሪያውኑ ምን ሊያደርጉ ሄዱ እያለ ቀለደባቸው። በሌላ በኩል ደግሞ የዘር ማጥፋት ወንጀሉ በጋምቤላም አኝዋክ ተወላጆች ላይ እንዲፈጸም በማድረግ በአንዴ ብቻ የዛሬ 17 ዓመት ገደማ 424 አኝዋኮች እንዲጨፈጭፉ ተደርጓል። ይህ ጄኖሳይድ የተፈጸመው የወያኔ ባለስልጣናት አኝዋኮቹን አፈናቅለው ለመሬታቸውን ለመቀራመት የተደረገ ወንጀል ነበር። የዘር ማጥፋት ወንጀሉ በተለያየ ስልት ሲቀጥል በሰሜን ኢትዮጵያ የሚኖሩ አማራ ሴቶች ላይ ዘግናኝ ድርጊት ተፈጽሟል። ይኸውም ተላላፊ በሽታ ገብቷልና ሴቶች መከላከያ ክትባት መውሰድ አለባችሁ በማለት የአገሬውን ሴቶች ከገበያ ሲመለሱ እየጠበቁ መርፌ ይወጓቸዋል። ሴቶችም እውነት መስሏቸው ነበር። ለካስ ሲወጓቸው ሴቶች እንዳይወልዱ መሃን የሚያደርግ መርፌ ነበር። ከዚያ በኋላ በዚህ አካባቢ ህፃናት አይታዩም ነበር። ወጣት ሴቶች አግብተው ቢጠብቁ ማርገዝና መውለድ አልቻሉም። በእምነት ልጅ እናገኛለን ብለው በየጸበል ቦታ መንከራተት ያዙት። ህፃን ማየት ግን ብርቅ ሆኖ ቀረ። ወያኔ በዚህ አይነት ወጣት ሴቶች ልጅ እንዳይወልዱ በማድረግ የአማራ ህዝብ ላይ የዘር ማጥፋት ወንጀል ፈጽሟል። ካለፉት ሁለት ዓመታት ወዲህ ወያኔ ተባረረ፣ ለውጥ መጣ በተባለበት ጊዜ ደግሞ የኦነግ ጸረ አማራና ጸረ ኢትዮጵያ ድርጅት በኦዲፓ አመቻችነት ከአስመራ ከነ መሳሪያው ወደ ኢትዮጵያ እንዲገባ ተደርጎ ከወደቀበት እንዲነሳና እንዲጠናከር ሆኖ ለጥፋት ተዘጋጀ። እነ ጃዋር ጠባቂ ወታደሮች ተመድቦላቸው አክራሪ ኦሮሚያ እስላሚያን በግልጽ አደራጁ አጠናከሩ። የኦዲፓ መሪው አብይ አህመድ ስልጣን ከያዘ በኋላ በየቦታው የዘር ጭፍጨፋው በቀናትና ወራት ልዩነት እየተካሄደ ይገኛል። በጅጅጋና አካባቢው፣ ድሬዳዋ፣ ጅማ፣ ቡራዮ፣ ሻሸመኔ፣ ዝዋይ፣ ምስራቅ ሐረርጌ፣ በሮዳ፣ አዳሚ ቱሉ፣ ምስራቅ ወለጋ፣ አርሲ፣ ጅማ፣ መተከል ወዘተ ጸረ አማራና ጸረ ኦርቶዶክስ ጭፍጨፋ ተካሄደ። አብይ አህመድ የአገሪቱ መሪ ነኝ፣ የጦር ኃይሎችም ዋና አዛዥ ነኝ እያለ ይህ ሁሉ ግድያና ጭፍጨፋ ሲካሄድ ቤተክርስቲያናት ሲቃጠሉና ሲወድሙ አልሰማውም አይነት አንድም የሐዘን መግለጫም ሆነ ማውገዝ አላሰማም። ወደ ቦታ ሄዶም ህዝቡን አልጎበኘም፣ አላጽናናም። ከተማ በማሳመርና ዛፍ በመትከል ስራ ተጠምዶ ጊዜም አላገኘ። የወያኔ ኦነግ የዘረኝነት ቦምቦች በየቦታው እየፈነዱ የብዙ ዜጋ ህይወት እንደዋዛ ጠፍቷል። የጌዲዮ ተወላጆች ለብዙ ወራቶች ከቤታቸውና መንደራቸው ተፈናቅለው ቁም ስቃያቸውን አይተዋል። በደቡብ ሐዋሳና አካባቢው የወላይታ ተወላጆች ላይ ግድያና ድብደባ ተካሂዶ በርካታ ህይወቶች ጠፍተዋል። የዚህ ሁሉ ጄኖሳይድ መሰረቱ ደግሞ የጎሳ ፖለቲካ ነው። ባለፈው ዓመት በጥቅምት ወር 2012 ጃዋር ጠባቂዎች እንዲነሱ ተብሏል ተከብብ ያለው ብሎ ይቀሩ ምን ምኖቹ ለአመት እንዲነሱ ባሳወቀበት ወቅት በየሞታ የሚገኙ አማራዎች ላይ በተለይም ባርቂ የተለያዩ ከተማዎችና ወረዳዎች ባርሲ ነገሌ ጅማ ወዘተ ውስጥ እጅግ አስተቃቂ ጭፍጨፋዎች ተካሂደዋል። የበሮዳው ጄኖሳይድ በአንድ ቤተሰብ ላይ ደረሰውን ታሪክ ባጭሩ እናጋራችሁ። ስፍራው በመስራቅ አድርጌ ትደራ አውራጃ ካራሚሊ ወረዳ ውስጥ በሮዳ ይባላል። በዚህ በሮዳ ውስጥ በድብቅ ልካቸውን የኖሩት አቶ ዳመና ኃይሉ ይባላሉ። የአቶ ዳመና አባት አቶ ኃይሉ ወልደ ሰንበትና እናታቸው ወይዘሮ ጥፎርቅ ማሞ የተወለዱትና የኖሩት እዚሁ ደደራ አውራጃ በሮዳ ውስጥ ነው። የአቶ ዳመና ባለቤት ወይዘሮ ላንሳ ወላጆችም እዚያው አድርገው ተወልደው ይኖሩ ናቸው። አቶ ዳመናም ከባለቤታቸው ከወይዘሮ ላንሳ ፍቅሩ ጋር ተጋብተው ሶስት ወንዶችና ሶስት ሴቶች ማለትም ስድስት ልጆች ወልደው ከብደው የሚኖሩ ነበሩ። አቶ ዳመና ኃይሉ ከወጣትነት ጊዜ ጀምሮ በንግድ ስራ ላይ ተሰማርተው ጠንክረው ሲሰሩ ይኖሩ ባገኙት ልምድ አንዱ መሰረት ሲይዝ ሌላ አነስተኛ ንግድ በመጀመር ጠንክረውና በርትተው በመስራት ንግዱን እያጠናከሩና እያሳደጉ ለበርካታ ሰዎች ስራ በመፍጠር የታወቁ የአካባቢው ነጋዴ ናቸው። በዚያም መሰረት በተለያዩ ንግድ ዘርፎች ውስጥ ወደ 500 የሚደርሱ የአካባቢው ነዋሪዎች የስራ ዕድል ተፈጥሮላቸው ኑሯቸውን እየገፉ ነበር። በዚህ አካባቢ አቶ ዳመናን በታታሪነታቸውና በደግነታቸው የማወቅ የለም። አካባቢውን አሳድገውታል። ብዙ ወጣቶችና አባወራዎች በንግድ ተቋማቸው እየሰሩ ህይወታቸውን እየመሩ ይኖሩ ነበር። ባለፈው አመት ጥቅምት 12 ቀን 2012 ዓ.ም ታዲያ ምን እንደሚገጥማቸው ጨርሶ ያልጠበቁትና ያልጠረጠሩት ቤተሰቦች ህይወት ለዘላለም ተቀየረ። የአቶ ዳመና ታናሽ ወንድም አቶ ደረጃ ኃይሉ ፖሊስ ይፈልጋል ሲባል የሰራ ወንጀል ስለሌለና አለም ሰላም ብሎ ወደ ፖሊስ ጣቢያ ይሄዳል። ይሄውነው ከጧቱ 5 ሰዓት አካባቢ ነው። አቶ ደረጃ ኃይሉ ከባለቤቱ ይድሮ አዲስ አበባ ጋር ትዳር መስርቶ ልጆች ወልዶ በቤተሰብ ንግድ ውስጥ ማለትም በአቶ ዳመና ኃይሉ የንግድ ተቋም ውስጥ እየሰራ የሚገኝ ፍጹም ሰላማዊ ሰው ነው። ሶስት ሴቶች ልጆችም ነበሩት። ፖሊስ ጣቢያ ትንሽ እንደቆየ ከተለያዩ ሌላ አካባቢ የተላኩ የሞት መልክተኞች ቤንጫና ቆንጨራቸውን እያወዛወዙ ጠበንጃቸውን ይዘው ወደ ፖሊስ ጣቢያ ያመራሉ። ቁጥራቸው ወደ 3000 ገደማ ይሆናል። አቶ ደረጃ ኃይሉን ፖሊስ አውጥቶ ለነዚህ ነፍሰ ገዳዮች አሳልፎ ይሰጣል። ያ ሁሉ ቄሮ በዱላና በድንጋይ ተረባረበበት። ማንነቱን በማይታወቅ መልኩ ጨፍጭፈው ገደሉት። ፖሊስ ሊጠብቀው የሚገባውን ዜጋ በቄሮ መንጋ አስገደለ። ደም ያሰከራቸው በሺዎች የሚቆጠሩት የሆነ ቄሮዎች ጉዟቸውን ወደ አቶ ዳመና ቤት አደረጉ። አገሬው በወንድማቸው ላይ ምን እንደተፈጸመ ነግሯቸዋል። ወዴት ይላሉ? በዚያ ሰዓት ምን አማራጭ አላቸው? በወንድማቸው ላይ የተፈጸመውን ከሰሙ በኋላ ቀጣዩ እሳቸው እንደሆኑ ፈረዱ። እንደፈሩትም አልቀረም። የቄሮ መንጋ ወደ ቤታቸው አመራ። እየጮሁና እየጨፈሩ ቤታቸውን ከበቡ። ቤታቸው ላይ የድንጋይ ናዳ ማውረድ ጀመሩ። ጥይት መተኮስም ያዙ። እጅግ የሚያሳዝነው ፖሊሶችን መንጋውን በመበተንና አቶ ዳመናን በማዳን ፈንታ መሳሪያቸውን እየተኩሱባቸው ነበር። አቶ ዳመና ባለቤታቸው ወይዘሮ ላንሳ ጎረቤት ተደብቀው ነበር። እሳቸውም ራሳቸውን ለመጠበቅ በህጋዊ ፈቃድ ንብረት መጠበቂያ መሳሪያቸውን አወጡና ራሳቸውን መከላከል ጀመሩ። ተክሱን ላይ ድንገት ሩምታው ከቀኑ 10 ሰዓት ድረስ ቀጠለ። አቶ ዳመና ከቀሮቹ በተተኮሰባቸው 3 ጥይት ተመተው ደማቸው ይወርዳል። እሳቸውም አንድ ሁለቱን ጥለዋል። ያላቸው ጥይት ለራስ መጠበቂያ የሚሆን እንጂ ለጦርነት አልነበረምና አንድ ጥይት ብቻ እንደቀረቻቸው ሳይው ምንም አማራጭ አልነበራቸው። በሽኩታቸው ራሳቸውን አጠፉ። ታክሱ ከውስጥ አፋ የቄሮ መንጋም ቤት ሰብሮ ገብቶ አቶ ዳመናን ሬሳ እየጎተተ አወጣ። እና የጭካኔያቸው ብዛት የአቶ ዳመናን አንገት ቆርጠው በእንጨት ላይ ሰክተው በአካባቢው ካለው ትልቅ ዛፍ ስር ተከሉት። ብልታቸውን ደግሞ ቆርጠው በሌላ ዛፍ ላይ አንጠለጠሉ። ጭካኔው ቀጠለ። ባለቤታቸውን ወይዘሮ ላንሳን ከጎረቤት አስወጥተው የቤታቸውን ሳጥን ቁልፍ አስገድደው ወስደው ገንዘብ ወሰዱ። ቤታቸውንም ዘረፉ። መች በዚህ ብቻ ቢያበቃ። ወይዘሮ ላንሳንም በአሰቃቂ ሁኔታ አርደው ገድለው ጡታቸውን ቆረጡ። የአቶ ዳመናና ደረጃ ኃይሉ ቤተሰቦች ተበታተኑ። ይህ እጅግ የሚዘገንን የጀኖሳይድ ተግባር የተፈጸመው የኖቤል ተሸላሚ ተብሎ በተሸለመው ኦፒዶ መሪና ጠቅላይ ሚኒስትር ተብዬው አብይ አህመድ አገዛዝ ነው። እነዚህ ታታሪ ቤተሰቦች ሲታረዱ ሌሎችም በርካታ አማራ ኦርቶዶክሶች በሌሎች ከተሞችም በየቦታው እየታረዱ ነበር። ከ86 ሰዎች በላይ እንደተጨፈጨፉም ተነግሯል። ይህ ጄኖሳይድ የተፈጸመበትን አንደኛ ዓመት መታሰቢያ ጥቅምት 12 ቀን 2013 ወይም ኦክቶበር 23 2020 በመላው ዓለም በሻማ ማብራትና በሐዘን ታስቦ እንዲውል ጥሪያችንን እናቀርባለን። ገዳዮች ለፍርድ ሊቀርቡ ቀርቶ ድጋሚ ጭፍጨፋ ሲሰናዱ ከርመው የሻሸመኔው ጭፍጨፋ ተከተለ። ጄኖሳይድ ፈጻሚውና አስፈጻሚው ለፍርድ ቀርበው የዘር ማጥፋት ጭፍጨፋ እንዲቆም ካልተደረገ የበለጠ ጭፍጨፋ በበርካታ ቦታዎች ሊፈጸሙ እንደሚችሉ በሀገራችን በተደጋጋሚ ታይቷል። ይህን ጄኖሳይድ ያካሄዱ የቄሮ መንጋዎችና የአገዛዙ አካላት እየተናበቡ የሚሰሩት ስራ ሊገታ የሚችለው በህዝብ ትግልና ትግል ብቻ ነው። ፈጣሪ የሟቾችን ቤተሰቦች ያጽናናልን። ጄኖሳይድ የፈጸሙና ያስፈጸሙ ለፍርድ ይቅረቡ። ፍትህ በግፍና በዘር ማጥፋት ለተጨፈጨፉ ኢትዮጵያውያን።
ፈርዶበት አማራ አረ ያገር ያለ አረ ወገን ያለ እጁ መጋብጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ህይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከምድሯ በደሙ ለውሶ ነገሩንና ላምባሏለበት ኩበት ይወቃል አማራው ግፍ ያደረበት አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጥቶች አይደለንም የለንም ሌላ ነገር ፈርዶበት አማራ ምንድነው ጥፋቱ ለሁሉም ሃይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኑራቱ ድና ታገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝ የሚል ጠፍቶ የዘረኛ ስርዓት በአገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ ያዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺ ማማ አንቺ እናት አገሬ ዜጎችሽ አለቁ ታዛዥ ነሽ ላውሬ ሰው ለማይ ባገር እንብኝን የሚያጣጥቅ ስቃን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቅ ዓላማው መሞቱም መኖሩ ባለ አልደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገር እንብኝን የሚያጠብቅ ስቃን ለመጣል ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬ ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ቱንዱን አጠንክሮ ይምንን የግፍ ስርዓት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደርፍን ክልኩል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ሀገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም ይሸለትበት ስራቱ ባመጣው መከራና ጣጣ እኮ ምን ባጠፋ አማራው ይቀጣ አረ ሀገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በለ ሀገር ሰው አዛውን ትሞጣት እንብኝ በለ ኦሮሞ እንብኝ በለ ኩናማ እንብኝ በለ ጉራጌ እንብኝ በለ ሲዳማ እንብኝ በለ አፋሩ እንብኝ በለ ሀዲያ እንብኝ በለ ጋምቤላ እንብኝ በለ ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የናት ሀገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ